ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር አምላካችን ያለፉትን ቀናት እነሆ ደግፎን በምህረቱና በታላቅ ቸርነቱም መርቶን ተንከባክቦን የዛሬቱን ጀንበር ደግሞ እንድናይ ፈቃዱ ሆኗል። እግዚአብሔር ካላገዘው በቀር ይህችን ቀን አንዲቷን ደቂቃ እንኳን ተራምዶ የሚያልፍ ማንም የለም። በእውነት እግዚአብሔር ባይመራን፣ እግዚአብሔር ረዳታችን ባይሆን፣ ነፍሳችንን እግዚአብሔር እንዲያው ተስፋ ባታደርገው ኖሮ በእውነት ተቅበዝባዦች ሆነን በቀረን ነበረ። ዛሬም ቅዱስ ስሙን ታምነናልና እግዚአብሔር ደግሞ ይመራናል። አዎ ዳዊት እንዲህ አለ፣ አቤቱ ምረት በላያችን ትሁን በአንተ እንደ ታመንን አለ። አዎ ወገኖቼ፣ ምህረቱን እግዚአብሔር ባሰፋልን ኖሮ፣ የእግዚአብሔር ምህረት ዳር ድንበር ቢኖሮ ኖሮ እኔና እናንተ በጠፋን ነበረ። ስንት ጊዜ ቀይ መብራት በበራብን፣ ስንት ጊዜ ማስጠንቀቂያ በተጻፈልን ነበረ። እግዚአብሔር ግን በልጁ በጌታ በኢየሱስ ክርስቶስ ውስጥ እየተመለከተን ዛሬን አይተናል። ነገንም ደግሞ እንደምናይ ተስፋ እናደርጋለን። የዘላለም ተስፋችን እርሱ ነውና ሞታችንን እግዚአብሔር ልጁ ጌታ ኢየሱስ ክርስቶስ እንዲሞት አድርጎ ሕይወትን እንድናገኛ አድርጎናል፣ ረድቶናልም። በያላችሁበት ስፍራ ሆናችሁ ይህንን ዝግጅት በጉጉት እንደምትጠባበቁ እኛ ባለሙሉ ተስፋዎች ነን። ምክንያቱም ጌታ መንፈስ ቅዱስ ለእናንተም ለእኛም ታላቅ ነገርን ይዞ ይመጣልና፣ ድንቅ ነገርን ያሳየናል፣ ያስተምረናልና፣ ሰማያዊ ምስጢራትን የእግዚአብሔርንም አሰራር ሁሉ ገላልጦ ያስተምረናልና በእግዚአብሔር ደስ ይለናል። እንዲህ እንበል፣ ታላቅነትህን አይቼ ነፍስ ማልቀረልኝ አቤቱ ውበትህን አይቼ ነፍስ ማልቀረልኝ ፀሐይ የሚያበራ ስነጎድጓድ ነው የሚያስፈራ ፍትህን በወርቅ የታጠቀ እጅግ ያማረ ነው ውበትህ አቤቱ ውበት ያደነቀ አቤቱ ስራህ ያደነቀ ታላቅነትህ ያደነቀ
እንጸልይ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እናመሰግንሃለን። እነዚህን ያለፉትን ቀናት ሁሉ በድንቅ አመራር የመራህን ጌታ ሆይ ለዚህች ምሽት አብቅተህናልና፣ እግዚአብሔር አባታችንና መድኃኒታችን ሆይ በዚህች ጊዜ ደግሞ ስምህን እንጠራለን። በመሐከላችን እንድትገኝ በዚህ በራዲዮ ሞገድ አማካይነት የምትናገረንን እግዚአብሔር ሆይ ቃልህን ደግሞ መስማት እንድንችል በሰማነውም ደግሞ እግዚአብሔር አምላካችን ሆይ እውነት ተረድተን የቃል አድራጊዎችና ፈጻሚዎች መሆን እንድንችል እንድታግዘን እንጸልያለን። ጸጋ ካላገዘን እግዚአብሔር አምላካችን ሆይ ደካሞች ነንና እባክህ በጸጋህ ደግፈን። አረማመዳችንን አኗኗራችንን ሁሉ እግዚአብሔር አምላካችን ሆይ በጸጋህ ደግፍልን። አቤቱ ጌታችንና መድኃኒታችን ሆይ ና በዚህች ሰዓት ደግሞ እያንዳንዳችንን በባርኮትህ ተገናኝን። ስለ ዘላለማዊና ስለ ታላቁ ስምህ ስትል አሜን። ባለፈው ክፍለ ጊዜ ማለት በትላንትናው ምሽት ክፍለ ጊዜያችን ከኦሪት ዘሌዋውያን ምዕራፍ 8 የካህናት መቀደስ ወይም መለየት የሚለውን ርዕስ ወስደን እንደ መግቢያ ለምዕራፍ 8 አንድ በአንድ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ማውጫውን እንደሚከተለው አቀርብላችኋለሁና ጻፍ ጻፍ አድርጓቸው። አድማጮቼ ዘሌዋውያን ምዕራፍ 8 እስከ 10 ስለ ካህናት ይናገራል። አስተዋላችሁ? ከምዕራፍ 8 እስከ 10 ያለው ስለ ካህናት ይናገራል። ይህም በቤተ ክርስቲያን ውስጥ ምዕመናን ሁሉ ካህናት እንደሆኑ ያሳየናል። ምዕራፍ 8 ደግሞ ስለ ካህናት መለየት ይነግረናል። ጻፍ ጻፍ አድርጉ። ምዕራፍ 8 ደግሞ ስለ ካህናት መለየት ይነግረናል። አንደኛ ከምዕራፍ 8 ከቁጥር 1 እስከ 5 ያለው ማህበሩ ለካህናት የመለየት ሥርዓት ምስክር እንዲሆን ተጠራ ይላል። ከቁጥር 1 እስከ 5 ያለው ማህበሩ ለካህናት መለየት ሥርዓት ምስክር እንዲሆን መጠራቱን ይነግረናል። ሁለተኛ ኦሪት ዘሌዋውያን ምዕራፍ 8 ቁጥር 6 ደግሞ ስለ አሮንና ልጆቹ መንጻት ይናገራል። ቁጥር 6 ስለ አሮንና ልጆቹ መንጻት ይናገራል። ከቁጥር 7 እስከ 9 ያለው ስለ ሊቀ ካህናቱ ልብስ ይናገራል። ከቁጥር 10 እስከ 12 ያለው ደግሞ ስለ ሊቀ ካህናቱ መለየት ይናገራል። ከቁጥር 10 እስከ 12 ስለ ሊቀ ካህናቱ መለየት ይናገራል። አራተኛ ነጥብ መሆኑ ነው። አምስተኛ ቁጥር 13 ደግሞ ስለ ካህናት ልብስ ይናገራል። ስለ ካህናት ልብስ ይናገራል። ስድስተኛ ምዕራፍ 8 ከቁጥር 14 እስከ 30 ያለው ካህናቱና አሮን በመስዋዕቱ ደም ስለ መንጻታቸው ይናገራል። ከቁጥር 14 እስከ 30 ያለው ካህናቱና አሮን በመስዋዕቱ ደም ስለ መንጻታቸው ይናገራል። ሰባተኛ ለአሮንና ለልጆቹ ስለ ተሰጡት ትእዛዝ ከቁጥር 31 እስከ 36 እናገኛለን ማለት ነው። ለአሮንና ለልጆቹ ስለ ተሰጡት ትእዛዛት ከቁጥር 31 እስከ 36 ያለው ይህንን ሐሳብ ያብራራል ማለት ነው። ማህበሩ ለካህናት የመለየት ሥርዓት ምስክር እንዲሆን መጠራቱ አንደኛው ማውጫችን ነው ማለት ነው። ይሄ ማህበሩ ለካህናት የመለየት ሥርዓት ምስክር እንዲሆን መጠራቱ። እስቲ አሁን እንግዲህ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 8 ከቁጥር 1 እስከ 3 ያለውን አንድ ላይ እንመልከት። ፈጠን ፈጠን አድርጌ አነብላችኋለሁ። ዘሌዋውያን ምዕራፍ 8 ከቁጥር 1 እስከ 3 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አሮንን ከርሱም ጋር ልጆቹን ልብሱንም የቅባቱንም ዘይት ለኃጢአት መሥዋዕትም የሆነውን ወይፈን ሁለቱንም አውራ በጎች የቂጣውንም እንጀራ ሌማት ውሰድ፣ ማኅበሩንም ሁሉ ወደ መገናኛው ድንኳን ደጃፍ ሰብስባቸው ይላል። ሙሴ አሮንንና ልጆቹን ለካህናት መለየት ሥርዓት ከሚያስፈልጉ ቁሳቁሶች ጋር ወደ መገናኛው ድንኳን ደጃፍ እንዲያቀርባቸው ታዟል። በእነዚህ ቁጥሮች የቁሳቁስ ዝርዝር የሱቅ ዕቃ ዝርዝር ቢመስልም እንኳን እያንዳንዱ ቁሳቁስ በጣም ጠቃሚ እንደሆነ እንመለከታለን። ከዚያም ሙሴ ለካህናቱ ሥርዓተ ክህነት ምስክር እንዲሆን ማኅበሩን መሰብሰብ ነበረበት። ምክንያቱም የክህነት አገልግሎት በቸልታ የሚታይ አገልግሎት አልነበረም። እግዚአብሔር ደካማ ሰዎችን ተቀብሎ ለአገልግሎቱ እንደሚያውል ሕዝቡ ያያል። እግዚአብሔር ወገኔ ሆይ ባንተና በኔ ሕይወት ተመሳሳይ ነገር ስለሚያደርግ እግዚአብሔርን እጅግ እጅግ አድርገን እናመሰግነዋለን። ዕብራውያን ምዕራፍ 7 ቁጥር 28 የዕብራውያን መልእክት ምዕራፍ 7 ቁጥር 28 ስለ ብሉይ ኪዳን ካህናት ድካም እንዲህ ሲል ይመስክራል። ህጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከህግ በኋላ የመጣ የማህላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ክርስቶስ በርግጥ ለክህነት አገልግሎት ተለይቶ ተሾሟል። እውነቱ ሲታይ ለቅዱስ አገልግሎት መሾም የሚገባው ማንም የለም። የሚያስደንቀው ነገር ቢኖር እግዚአብሔር ሰዎችን ከነድካማቸው ይቀበላል። አድማጮች፣ እርሱ ከኛ ፍጹምነትን የሚፈልግ ቢሆን ኖሮ ሁላችንም ማንፈልግም ነበር። እግዚአብሔር የተመሰገነ ይሁንና እርሱ ከነድካማችን ይቀበለናል። እጅግ ደስ ይላል አድማጮች። ዘሌዋውያን ምዕራፍ 8 ቁጥር 4 እና 5 ደግሞ እንዲህ ይላል፣ ሙሴም እግዚአብሔር እንዳዘዘው አደረገ። ማኅበሩ ሁሉ ወደ መገናኛው ድንኳን ደጃፍ ተሰበሰቡ። ሙሴም ማኅበሩን እግዚአብሔር ይደረግ ዘንድ ያዘዘው ነገር ይህ ነው አላቸው። ዘሌዋውያን 8 ቁጥር 4 እና 5ን ልብ ይሏል። ይህን ነገር በጥንቃቄ ተመልከቱ አድማጮቼ። ሙሴ ያደረገ ያለው እንዲያደርግ የታዘዘው ነበር። ማኅበሩም መታዘዝና ወደዚህ ሥርዓት መምጣት አለበት። ሙሴም በሚያደርገው ነገር ሁሉ የእግዚአብሔርን መመሪያዎች እየተከተለ እንዳለ ለማኅበሩ ግልጽ ያደርጋል። ስለ አሮንና ልጆቹ መንጻት፣ ይህ ደግሞ ሁለተኛው ርዕሳችን ነው ማለት ነው። ሙሴም አሮንንና ልጆቹን አቀረበ በውሃውም አጠባቸው ይላል ዘሌዋውያን ምዕራፍ 8 ቁጥር 6ን ልብ ይሏል። አሁን እንግዲህ አድማጮች፣ ሙሴ አሮንንና ልጆቹን ወደ መታጠቢያው ገንዳ ያቀርባቸዋል፣ ከዚያም በውሃ ያጥባቸዋል። እንዴ! ይህም የሚያመለክተው እግዚአብሔርን የሚያገለግሉ ከሆነ ቅዱሳንና ንጹሃን መሆን እንዳለባቸው ነው። አስቀድሞ የኃጢአት ይቅርታ ወደሚገኝበት መሠዊያ የቀረቡ ስለሆነ አሁን የሚያስፈልጋቸው ምንድን ነው ማለት ነው? ንጽህና ነው። ይህንን ነገር ልብ እንድትሉ ፈልጋለሁ። በዛሬው ዘመን ብዙ ሰዎች ስለ ዳኑ ብቻ ለአገልግሎት ብቆች እንደሆኑ አድርገው ይናገራሉ፣ ወይንም ደግሞ ራሳቸውን ይቆጥራሉ። በእርግጥ ደህንነት የአገልግሎት መሠረት እንደሆነ መታወቅ አለበት። ሆኖም ለአገልግሎት ቅድስናም ያስፈልጋል። እግዚአብሔር ወገኔ ሆይ እንዲጠቀምብህ ከፈለግ መቀደስ እንዳለብህ አትዘንጋ። ከዚህ ቀጥሎ ያሉትን የመጽሐፍ ቅዱስ ጥቅሶች በጥንቃቄ አድምጡ። ሐዋርያው ጳውሎስ ለቲቶ በጻፈው መልእክቱ በምዕራፍ 3 ቁጥር 5 ቲቶ ምዕራፍ 3 ቁጥር 5 እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። የሚቀጥለው ደግሞ ዕብራውያን ምዕራፍ 10 ቁጥር 22 ነው። ዕብራውያን ምዕራፍ 10 ቁጥር 22። እነዚህን ጥቅሶች ልብ ብላችሁ ተመልከቱ ወይም ደግሞ አድምጡ። ከክፉ ሕሊና ለመንጻት ልባችንን ተረይተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። የሚቀጥለው ደግሞ ጥቅስ ኤፌሶን ምዕራፍ 5 ቁጥር 26 ነው። አንዱ ካንዱ ጋር ሲደጋገፍ ትመለከታላችሁ። እጅግ ደስ ይላል። በውሃ በመታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። እደግምላችኋለሁ ይህን ጥቅስ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል ኤፌሶን ምዕራፍ 5 ቁጥር 26። አሁን ደግሞ የሚቀጥለው ጥቅሳችን ዮሐንስ ምዕራፍ 13 ቁጥር 10 ነው። እንዲህ ይላል፣ ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው ይላል። የሚቀጥለው ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ነው። እንዲህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ወገኖቼ፣ ከእርሱ ጋር አብረን እስከ ተጓዝን ድረስ መንፈስ ቅዱስ ያድሰናል። ደግሞም ከጌታ ዘንድ መንጻት ያስፈልገናል። እርሱ የሚያነጻን በምንድን ነው ብለን የምንጠይቅ ከሆነ እርሱ በቃሉ ያነጻናል። አስተዋላችሁ? ጌታ ኢየሱስ ክርስቶስ የሚያነጻን በቃሉ ነው። እግሮቻቸው የቆሸሹ ስለሆነ መንጻት እንደሚያስፈልጋቸው ጌታ ኢየሱስ ለደቀ መዛሙርቱ ነገራቸው። ከይሁዳ በስተቀር ሁላቸው በመጀመሪያ የነጹ ወይም የዳኑ ሰዎች ናቸው። አሁን ግን ከርሱ ጋር ዘላቂ ህብረት እንዲኖራቸው እግሮቻቸው መታጠብ አለበት። ይህም ለአገልግሎት ነው። ይህንን መንጻት በየለቱ እንዴት ልናገኝ እንችላለን? ኃጢአታችንን በመናዘዝ የኃጢአት ይቅርታንና መቀደስን እናገኛለን። እግዚአብሔር እንዲጠቀምብህ ትፈልጋለህን? ውድ ክርስቲያን፣ እንግዲህ መቀደስን ከፈለግህ ሂድና ኃጢአቶችህን በሙሉ ተናዘዝ። ይህ የእግዚአብሔር መንገድና ትእዛዝ ነው። የእርሱን መንገድ መከተልና ማገልገል አለብን፣ ወይም ደግሞ አገልግሎቱን መተው አለብን። ሌላ ምንም ምርጫ የለንም። እግዚአብሔር ነገሮችን የሚያደርጋቸው የራሱ መንገዶች ስላሉት የእርሱን መንገዶች መከተልና መታዘዝ አለብን። በእግዚአብሔር ምሬት ውስጥ ወገኔ ሆይ፣ ሦስት መንገድ የለም። ወይ ለእርሱ መኖር ነው፣ ወይ ለዓለም መኖር ነው። አለበለዚያ ወለም ዘለም ስንል በጌታ ቤት ውስጥ ድንገት እንዳይመጣብን እፈራለሁ። ለጌታ ለኢየሱስ ክርስቶስ መኖር አለብን።
ያዘለቀክ
ከጌታ ጋር سنጓዝ ሶስት መንገድ የለም ወገኖቼ። ዘማሪው ወንድማችንን ታምራት ኃይሌን እግዚአብሔር ይባርከው። በመከተል ደግሞ ዘሌዋውያን ምዕራፍ 8 ቁጥር 7ን እንመለከታለን። ይህ እንግዲህ ሶስተኛው ርዕሳችን ነው ማለት ነው። ስለ ሊቀ ካህኑ ልብስ ይናገራል። እንዲህ ይላል፣ ሸሚዝም አለበሰው፣ በመታጠቂያም አስታጠቀው፣ ቀሚስም አለበሰው፣ ኤፉድም ደረበለት፣ በብላትም በተለጠፈ ቋድ አስታጠቀውና በርሱ ላይ አሰረው ይላል። የሊቀ ካህኑ ሥርዓተ ልብስ በልዩ ጸጋና ክብር የተላበሰ የታላቁ ሊቀ ካህናችን ምሳሌ ነው። እያንዳንዱ የልብስ አይነት ሊገለጥ ላለው እንደ ምልክት ያገለግላል። በሊቀ ካህኑ የተለበሱ 8 የልብስ አይነቶች ነበሩ። ተመልከቱ፣ በሊቀ ካህኑ የተለበሱ 8 አይነት የልብስ አይነቶች ነበሩ። ከነዚህ መካከል 4ቱ በሁሉ ካህናት የሚለበሱ ሲሆኑ አራቱ ግን ለሊቀ ካህኑ ብቻ የተለዩ ናቸው። እንደገና ይናረፍተ ነገር ደግምላችኋለሁ። አራቱ በሁሉ ካህናት የሚለበሱ ሲሆኑ፣ አራቱ ግን ለሊቀ ካህኑ ብቻ የተለዩ ናቸው። ልብሶቹም ለክብርና ለውበት ይለበሳሉ። ሸሚዝ፣ ቀሚስ፣ የራስ ጥምጥም ወይም ባርኔጣ እና ሱሪ ለሁሉ ካህናት የጋራ የሆኑ በሁሉ ካህናት የሚለበሱ አራቱ የልብስ አይነቶች ናቸው። እነዚህን እንደገና ደግምላችኋለሁ። ሸሚዝ፣ ቀሚስ፣ የራስ ጥምጥም ወይም ባርኔጣና ሱሪ ለሁሉ ካህናት የጋራ የሆኑ በሁሉ ካህናት የሚለበሱ አራቱ የልብስ አይነቶች ናቸው። ከራስ ጥምጥም በስተቀር እነዚህ የልብስ አይነቶች የተሰሩት ከነጭ ጨርቅ ነበር። ነጭ ጨርቅ ስለ ጽድቅ ይናገራል። አስተዋላችሁ? ነጭ ጨርቅ ስለ ጽድቅ ይናገራል። እያንዳንዱ አማኝ የክርስቶስን ጽድቅ ለብሷል። በጌታ የተወደዳችሁ ክርስቲያኖች፣ መልበስ ለአገልግሎት በጣም አስፈልጊ ሲሆን፣ አጥብቆ መታጠቅ ደግሞ ለመታዘዝ ያስፈልጋል። ይህን ነጥብ ደግምላችኋለሁ። መልበስ ለአገልግሎት በጣም አስፈልጊ ሲሆን፣ አጥብቆ መታጠቅ ደግሞ ለመታዘዝ ያስፈልጋል ወይም ደግሞ ይጠቅማል። ሸሚዝና መታጠቂያ ለሁሉ ካህናት የሚያስፈልግ መሰረታዊ ልብሶች ሲሆኑ፣ ስለዚህ ልብሶች በዘጸአት ምዕራፍ 28 በሰፊው ተዘርዝሮ እናገኛለን። የደረት ኪስ በርሱ ላይ አደረገ፣ በደረቱ ኪስም ውስጥ ኡሪምንና ቱሚምን አኖረበት ይላል። ይህንን ጥቅስ እንደገና አነብላችኋለሁ። የደረት ኪስ በርሱ ላይ አደረገ፣ በደረቱ ኪስም ውስጥ ኡሪምንና ቱሚምን አኖረበት የሚለውን ሐረግ እናገኛለን። ዘሌዋውያን ምዕራፍ 8 ቁጥር 8ን ይመለከቷል። ስለ ደረት ኪስ በተጨማሪ በዘጸአት ምዕራፍ 28 ተጠቅሶ ከዚህ ቀደም ተምረናል። ኡሪምንና ቱሚምን በዚህ የደረት ኪስ ያኖራሉ። ኡሪም ማለት ብርሃን ማለት ሲሆን፣ ቱሚም ማለት ደግሞ ፍጹምነት ማለት ነው። ይህን ነጥባውንም እደግምላችኋለሁ። ኡሪም ማለት ብርሃን ማለት ሲሆን፣ ቱሚም ማለት ደግሞ ፍጹምነት ማለት ነው። ስለዚህ ኡሪምና ቱሚም ብርሃንና ፍጹምነት ናቸው። እነዚህ ሁለቱ ነገሮች እንዴት እንደሚሰሩ በትክክል አላውቅም። አንዳንድ ሰዎች ኡሪምንና ቱሚምን ከሕግ ጋር ያገናኛሉ። ሕግጋት በጥቃቅን ድንጋዮች ላይ ተጽፎ በደረት ኪስ ይጨመራሉ ይላሉ። ከዚህ ሐሳብ ጋር የሚስማማ ቃል በመዝሙር 19 ተጠቅሶ እናገኛለን። መዝሙር 19 የእግዚአብሔር ሕግ ፍጹም ነው ይላል። ቱሚም ማለቱ ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል ይላል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው ይላል። ኡሪም ማለቱ ነው። አሁን ደግሞ እዚህ ላይ ዓይንንም ያበራል። መዝሙር 19 ቁጥር 7ና 8ን ተመልከቱ። በርግጥ ወገኖቼ ኡሪምና ቱሚም በጥንት ዘመን የእግዚአብሔርን ፈቃድ ለመለየት ሳያገለግሉ አይቀሩም። ይህ ደግሞ ዛሬ የኛ መንፈሳዊ ወይም ደግሞ ለኛ መንፈሳዊ መልእክት አለው። ዛሬ የእግዚአብሔርን ቃል እንፈልጋለን። በሕይወታችን የእግዚአብሔርን ፈቃድ ለመለየት ከቃሉ የሆነ የእግዚአብሔር ምሪት ያስፈልገናል። ዘሌዋውያን ምዕራፍ 8 ቁጥር 9ን እናንተ በኋላ ተመልከቱ። በዚህ ክፍል እንደምንመለከተው በሊቀ ካህኑ ራስ ላይ በሚጠመጠመው በራስ ጥምጥም ላይ የወርቅ ምልክት መደረግ እንዳለበት ከዘሌዋውያን ምዕራፍ 8 በተጨማሪ በዘጸአት ምዕራፍ 28 ላይ ተገልጿል። በዚህ በተለበጠው የወርቅ ምልክት ላይ ቅድስና ለእግዚአብሔር የሚል ጽሑፍ እንደነበረበት አስታውሱ። እነዚህ በቁጥር 9 ላይ የተጠቀሱ የልብስ አይነቶች ሊቀ ካህኑን ከሌሎች ካህናት ይለያሉ። እነዚህም ልብሶች እኛን ለማዳን ሲል በዚህ ምድር ላይ የሞተውን ደህንነታችንን ሊጠብቅልን በእግዚአብሔር ቀኝ የሚኖረውን የታላቁ ሊቀ ካህናችንን ክብርና ውበት ያመለክታሉ። ሐዋርያው ጳውሎስ በሮሜ መልእክቱ በምዕራፍ 5 ቁጥር 10 ሮሜ ምዕራፍ 5 ቁጥር 10 የሚለውን ቃል እንመልከት። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። ዮሐንስ ምዕራፍ 14 ቁጥር 19 ደግሞ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 14 ቁጥር 19 እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ የሚል ቃልን እናገኛለን። አድማጮቼ ያሮን ልጆች ደግሞ ባሮን ጎን ሆነው ስስ ጨርቅ ይለብሳሉ። ይህ የጽድቅ ልብስ በለበሱ በብዙ ምእመናን የታጀበው የታላቁ ሊቀ ካህናችን ምሳሌ ነው። ዕብራውያን ምዕራፍ 2 ቁጥር 10 ይህንን ሐሳብ እንዲህ ሲል ይገልጻል። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸው ራስ በመከራ ይፈጽም ዘንድ ከርሱ የተነሳ ሁሉ በርሱም ሁሉ ለሆነ ለርሱ ተገብቶታልና እንደ ጠፉ ኃጢአተኞች ወደ እርሱ ስንመጣ ወገኖቼ እርሱ በጽድቁ ይሸፍነናል። ካህኑ በእያንዳንዱ የደረት ኪስ በአንዱ የስድስት ነገዶችን ስሞች የያዙ ድንጋዮች፣ በሌላኛው እንደገና የስድስት ነገዶችን ስሞች የያዙ ድንጋዮች ይሸከማል። ያ ማለት 12ቱን ነገዶች የሚወክሉ 12 ድንጋዮችን በደረቱ ባሉ ኪሶች ይሸከማል ማለት ነው። ሊቀ ካህኑ የእስራኤልን ሕዝብ በትክሻውና በደረቱ ተሸክሟል ማለት ነው። ትክሻ ስለ ኃይል ወይም ጉልበት ሲናገር፣ ልብ ደግሞ ስለ ፍቅር ይናገራል። ስለሆነም ታላቁ ሊቀ ካህናችን ኢየሱስ ክርስቶስ የእርሱ የሆኑትን በትክሻውና በልቡ ይሸከማቸዋል። ኃያል ስሙ ለዘላለም የተመሰገነ ይሁን።
ግነቱ ያባበየ ግነቱ ይችላል አቤት ግነቱ ኦ ኢየሱስ እንኪ ኢየሱስ ለዩ ኢየሱስ እንኪ ኢየሱስ ለየስ ኢየሱስ ኢየሱስ ይረሴ።
እንግዲህ በጌታ የተወደዳችሁ ክብራን አድማጮቻችን እግዚአብሔር አምላካችን አስጀምሮን እስከዚህ ሰዓት ድረስ ደግሞ ሞትምርታችን በሰላም እንድንጨርስ ለረዳን ስሙን እጅግ አድርገን እናመሰግናለን። አስተያየት ወይም ጥያቄ ቢኖራችሁ አድራሻችን በ1366 ደግሞ አለ ለመጽሐፍ ቅዱስ ጥናት በራዲዮ የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን፣ በደስታ እንቀበላለን። እናደሩ ያን ስንሰናበታችሁ ፕሮግራሙን እንደምትሮ ሁሉ ቴክኒክ ያቀናበረልን አለማየሁ ዳዊት፣ ትምርቱን ደግሞ እስከዚህ ሰዓት ድረስ ከእናንተ ጋር አብሬ ሳቀርብ የቆየው እኔ አበበ ከበደ ወርቄ ነኝ። ደህና ሁኑ። ሰላም
ሱጋሻ ብኩዜ ነው የመዳኔ እንደርሱ ነው የመዳኔ እንደርሱ ነው ደግነቱ ግነቱ ይጌታዬ ግነቱ ይችላል አቤት ግነቱ ግነቱ ይችላል ግነቱ ያባበየ ግነቱ ይችላል አቤት ግነቱ ኦ ኢየሱስ ድንቅ ኢየሱስ ለዩ ኢየሱስ ድንቅ ኢየሱስ I'm gonna make you mine.